ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 1 2016 ዓመተ ምህረት ስርጭታችን አሁን ጀመረ። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ።
ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል በሚል የውጭ ምንዛሬም ይዘውታል። ብሔራዊ ባንክ ደግሞ ዋጋን ለማረጋጋት የማኒ ሳፕላዩን በገበያ ውስጥ መጨመር ፈልጓል ማለት ነው። እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው። ይሄ ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው ይችላል።
ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ ልውሰዳችሁ።
በድጋሚ እንደምናመሻችሁ ክብራትና ክብራን። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን አስረከበ። በአሜሪካ የፖለቲካ ግድያ ለመፈጸም አሲሯል የተባለ ፓኪስታናዊ ተያዘ። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። እንዲሁም በአሜሪካ የምርጫ ዘመቻው ተጧጥፎ ቀጥሏል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን ዛሬ አስረክበዋል። በአፍሪካ ሕብረት ልዑክ ውስጥ በመሆን በሶማሊያ የተሰማራው የኢትዮጵያ ጦር ከያዛቸው ወታደራዊ ሰፈሮች ውስጥ መሐስ በተሰኘው ከተማ ያለውን ሰፈር ዛሬ ለሶማሊያ ኃይሎች አስረክበዋል። ሂራን በተባለ ክልል ከበለደወይን ከተማ 120 ኪሎ ሜትር ርቀት ላይ የሚገኘውና ዛሬ ለሶማሊያ ኃይሎች ተላልፎ የተሰጠው የጦር ሰፈር የአፍሪካ ሕብረት ልዑክ ጦሩን ደረጃ በደረጃ ለመቀነስ ባካሄደው ሶስተኛው ዙር የተፈጸመና ለሶማሊያ ኃይሎች ተላልፎ የተሰጠ ስድስተኛው ወታደራዊ ሰፈር መሆኑን በአገሪቱ የሚገኘው የህብረቱ ልዑክ አስታውቋል። የኢትዮጵያ ኃይሎች በመሐስ ላለፉት 13 ዓመታት ቆይተው እንደነበርም ለማወቅ ተችሏል። የጸጥታ ኃላፊነቱን እንደሚረከቡና አልሸባብን እንደሚፋለሙ የሶማሊያ ባለሥልጣናት መግለጻቸውን ልዑኩ አስታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አሁን በሶማሊያ የሚገኘውን ልዑክ ከጥር ወር 2017 ዓ.ም ጀምሮ ተክቶ የሚሠራውን ሌላ አዲስ ልዑክ አስተዋውቋል። ምክር ቤቱ ዛሬ ባወጣው መግለጫ አዲሱ ኃይል በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ ተብሎ እንደሚጠራም አስታውቋል። የአዲሱ ልዑክ መጠንም 11900 እንደሚደርስና ይህም ከወታደሮች ከፖሊስና ከሲቪሎች የተውጣጣ እንደሚሆን ታውቋል። ልዑኩም በአፍሪካ ህብረት በተቀመጠለት መመሪያ እንዲሁም በቀጠናዊና ዓለም አቀፍ ህግጋት መሠረት ተልእኮውን እንደሚፈጽም ህብረቱ አስታውቋል። በሶስተኛ ደረጃ ላይ በሚገኘው ወታደሮችን ከሶማሊያ ማስወጣት ሂደት እስከ መስከረም መጨረሻ ድረስ 2000 ወታደሮች እንደሚወጡም ታውቋል። በሶማሊያ የሚገኘው የህብረቱ የሽግግር ልዑክ ከ17 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2007 የጀመረ ሲሆን ከኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ የተውጣጡ ወታደሮችን የያዘ ነበር። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። በማሊ የሚገኙ አማጽያን የአገሪቱን ወታደሮችና የዋግነር ቅጥረኛ ቡድን አባላትን ባለፈው ወር ሲገድሉ አስፈላጊውን መረጃ እንደሰጠች ዩክሬን ማስታወቋን ተከትሎ በኒጀር የሚገኘው ሁንታ ከትላንት ማክሰኞ ጀምሮ የዲፕሎማሲ ግንኙነት ማቋረጡን አስታውቋል። የኒጀር ውሳኔ የመጣው ጎረቤት ማሊ ባለፈው እሁድ ግንኙነቷን እንዳቋረጠች ማስታወቋን ተከትሎ ነው። ዩክሬን የማሊን ውሳኔ አርቆ የማያስብና ችኩል ስትል ገልጻለች። ዲፕሎማሲያዊ ቅራኔው የተከሰተው የዩክሬን ወታደራዊ የስለላ ቢሮ ቃል አቀባይ የማሊ አማጽያን ጥቃቱን ለመፈጸም አስፈላጊ ያሉትን መረጃ ከዩክሬን እንዳገኙ ማስታወቃቸውን ተከትሎ ነው። በሰሜን ማሊ የተዋረገ አማጽያን 84 የዋግነር ቅጥረኞችን እና 47 የማሊ ወታደሮችን ባለፈው ወር መግደላቸው ታውቋል። ኒጀር ርምጃውን ወሰደችው ከማሊ መንግስትና ህዝብ ጋር ያላትን አጋርነት ለማሳየት መሆኑን የመንግስት ቃል አቀባይ አብድራህማን አማዱ በአግሪቱ ቴሌቪዥን ተናግረዋል። በማሊ ለተፈጸመው ግድያ በቀጠናው የሚገኘው የዩክሬን አምባሳደር ድጋፍ እንደሰጡ ኤምባሲው በፌስቡክ ማስታወቁን ተከትሎ የሴኔጋል መንግስት አምባሳደሩን ጠርቶ አነጋግሯል። በናይጄሪያ ተቃውሞ የሟቾች ቁጥር 21 ደርሷል። በኑሮ ውድነት ሳቢያ በናይጄሪያ ከተደረገው ተቃውሞ ጋር በተያያዘ 21 ሰዎች መገደላቸውን የሰብአዊ መብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። የመንግስትን ፖሊሲና ከፍተኛ የኑሮ ውድነትን በመቃወም በሺ የሚቆጠሩ ናይጄሪያውያን ባለፈው ሳምንት ተቃውሞ አድርገዋል። ተቃውሞው አሁን መቀዛቀዙ ተነግሯል። የጸጥታ ኃይሎች ወደ ተቃዋሚዎቹ ጥይትና አስለቃሽ ጋዝ ሲተኩሱ መታዘባቸውን የኤኤፍፒ ዘጋቢዎች ከስፍራው አስታውቀዋል። የጸጥታ ኃይሎች ለግድያው ተጠያቂ አለመሆናቸውን አስታውቀዋል። በቅድሚያ የሟቾቹ ቁጥር 12 እንደነበር ተገልጾ የነበረ ቢሆንም በናይጄሪያ የአምነስቲ ኢንተርናሽናል ቢሮ ኃላፊ ኢሳ ሳኑሲ እንዳሉት በሰሜናዊቷ ባውቺ ግዛት 7 ተጨማሪ ሰዎች መገደላቸው ቁጥሩ ወደ 21 ደርሷል። 21ዱም ተቃዋሚ ሰልፈኞች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን ኃላፊው ጨምረው ገልጸዋል። በተቃዋሚ ሰልፈኞች ላይ ጥይት መተኮሱን ያወገዙት ኃላፊው የጸጥታ ኃይሎች ድርጊት እንዲመረመር ጠይቀዋል። በአፍሪካ ከፍተኛ የህዝብ ቁጥር ያላት ናይጄሪያ ባለፈው ዓመት በፕሬዚዳንት ቦላ ቲኑቡ ተግባራዊ የሆነውን ተሃድሶ ተከትሎ አገሪቱ ለዘመናት ታይቶ የማይታወቅ የኢኮኖሚ ቀውስ ውስጥ ገብታለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የፖለቲካ ግድያ ለመፈጸም አሲሯል የተባለ ፓኪስታናዊ ተያዘ። ከኢራን ጋር ግንኙነት ያለውና በአሜሪካ ውስጥ የፖለቲካ ግድያ ለመፈጸም አሲሮ ነበር ያሉትን አንድ ፓኪስታናዊ ይዘው ክስ መመስረታቸውን በብሩክሊን ኒውዮርክ የሚገኙ አቃቢያን ሕግ አስታውቀዋል። አሲፍ መርቻንት የተባለው ግለሰብ ወደ ኒውዮርክ በመምጣት ነፍሰ ገዳዮችንም ለመቅጠር ሞክረዋል ተብሏል። አሲፍ መርቻንት ግድያውን እንዲያከናውኑ የመረጣቸው ግለሰቦች ማንነታቸውን የደበቁ የሕግ አስከባሪ አባላት መሆናቸውን እንዲሁም ቅድሚያ $5,000 እንደከፈላቸውም ታውቋል። ግለሰቡ በተጨማሪ ትዕዛዝ ጠብቁ በማለት ከአሜሪካ ሊወጣ ሲል ተይዟል። ግድያው በማን ላይ ሊፈጸም ታቅዶ እንደነበረ ለፍርድ ቤት የቀረበው ሰነድ አላመለከተም። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ግድያ ለመፈጸም ከኢራን በኩል ዛቻ በመኖሩ ተጨማሪ ጥበቃ እንደተመደበ የአሜሪካ ባለሥልጣናት አስታውቀው ነበር። ባለፈው ወር በፔንሲልቬኒያ የተፈጸመባቸው የግድያ ሙከራ ግን በቁጥጥር ስር ከዋለው ግለሰብም ሆነ ከኢራን ዛቻ ጋር እንደማይያያዝ ባለሥልጣናት ጨምረው አስታውቀዋል። ግለሰቡ ከፓኪስታን ወደ አሜሪካ ከመምጣቱ በፊት በኢራን ለሁለት ሳምንታት እንደቆየ አቃቢያነ ሕግ አስታውቀዋል። በአሜሪካ ምርጫ የሁለቱ ፓርቲዎች እጩዎች በመጪዎቹ ቀናት ምርጫውን ለማሸነፍ ወሳኝ በሆኑ ግዛቶች ላይ ዘመቻ ያደርጋሉ። በትናንትናው ዕለት የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ የሆኑት ካማላ ሃሪስ እጩ ምክትል ፕሬዚዳንት በመሆን አብረዋቸው የሚወዳደሩት የሚኒሶታ አገረ ገዥ ቲም ዋልዝ መሆናቸውን ፔንሲልቬኒያ ላይ በተደረገ የምርጫ ዘመቻ አስታውቀዋል። የዲሞክራቲክ ፓርቲ እጩዎች ከዛሬ ጀምሮ ምርጫውን ይወስናሉ በሚባሉት ግዛቶች ዊስኮንሰን፣ ሚችገን፣ አሪዞና እና ኔቫዳ ዘመቻ ያደርጋሉ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ጄ ዲ ቫንስ በተመሳሳይ በዊስኮንሰን እና ሚችጋን ዘመቻ ያደርጋሉ። በሰሜን ካሮላይና በሳምንቱ መጨረሻ ሊያደርጉ ያቀዱት ዘመቻ ወደ አካባቢው እየመጣ ባለው አስቸጋሪ የአየር ሁኔታ ምክንያት ወደ ሌላ ጊዜ ተላልፏል። የ60 ዓመቱ ቲም ዋልዝ በሚኒሶታ አገረ ገዥነታቸው በተከተሏቸው ፖሊሲዎች ምክንያት በተራማጅ አሜሪካውያን ዘንድ ተቀባይነት እንደሚያገኙ በመነገር ላይ ነው። የቀድሞ የአሜሪካ ብሔራዊ ዘብ አባልና የቀድሞ መምህር በመሆናቸውም በገጠር ያሉ ነጭ ድምፅ ሰጪዎችን ድጋፍ ያስገኝላቸዋል ተብሏል። በመጨረሻም ባንግላዴሽ አዲስ ጊዜያዊ መሪ ሾመች። የባንግላዴሽ ኤታማዦር ሹም የኖቤል ተሸላሚውን መሐመድ ዩኑስ የሀገሪቱ ጊዜያዊ መንግሥት መሪ ሆነው መመረጣቸውንና ነገ ሐሙስ ምሽት ላይ ከፓሪስ እንደተመለሱ ቃለ መሐላ እንደሚፈጽሙ አስታውቀዋል። ኤታ ማጆር ሹሙ ጄኔራል ዌከር ዛማን መሐመድ ዩኑስን በመሪነት የሾሙት የ300 ሰዎችን ሕይወት የቀጠፈው ተቃውሞ የሀገሪቱ ጠቅላይ ሚኒስትር የነበሩትን ሼክ ሐሲና ሀገር ለቀው እንዲወጡ ማስገደዱን ተከትሎ ነው። ተቃውሞ የተነሳው መንግስት ስራን በኮታ ለመስጠት በመወሰኑ እንዲሁም ሼክ ሐሲና ለረጅም ጊዜ ስልጣን ላይ መቆየታቸው በሰብአዊ መብት ጥሰት የሚጠየቁና ምርጫ ያጭበረበሩ ናቸው በሚል ነበር። በቅርቡ በተፈጸመው ሁከት ተሳታፊ የሆኑ ተጠያቂ እንደሚሆኑ የኤታ ማጆር ሽሙ ጀነራል ዌከር አስታውቀዋል። በአሁኑ ወቅት ለወጉ ያህል የአገሪቱን የሚመሩት ፕሬዚዳንት ሞሐመድ ሻውቡድን ትናንት ማክሰኞ ፓርላማውን በትነዋል። ሞሐመድ ዩኑስ ባንክ በመመስረት በአነስተኛ ብድር ድህነት እንዲቀንስ አድርገዋል በሚል ከ18 ዓመታት በፊት የኖቤል የሰላም ተሸላሚ ሆነው ነበር። ክብራትና ክብራን የምሽቱን ዜና በዚሁ አጠቃላለው። ለቀሪ ዝግጅቶች ወደ ደረጀ ደስታ መልሳቸዋሉ።
ለዓለም ዜናዎቹ እንግዶ ወልዴን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እናልፋለን። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ሲያስታውቅ 27 ባንኮች በጨረታው ላይ መሳተፋቸውን ገልጿል። ይህ የብሔራዊ ባንክ እርምጃ የውጭ ምንዛሪ ገበያን ለማረጋጋት የሚወሰድ መሆኑን የፖለቲካዊ ኢኮኖሚ ተንታኝ የሆኑት ሸዋየው ሽታሁን ለአሜሪካ ድምፅ ተናግረዋል። ይህ በእንዲህ እንዳለ የዋጋ ንረት ተጽዕኖን ለመከላከል ድጎማ ይደረግባቸዋል ከተባሉ የገቢ ምርቶች አንዱ የሆነው የነዳጅ ችርቻሮ መሸጫ ዋጋ ባለበት እንደሚቀጥል መንግስት አስታውቋል። ይህ እርምጃ ጠቃሚ ቢሆንም የትራንስፖርት ዘርፉ ተጨማሪ ትኩረቶችንም እንደሚሻ አስተያየት ሰጪዎች አመልክተዋል። ኬኔዲ አባተ።
የኢትዮጵያ ብሔራዊ ባንክ ዛሬ ረቡዕ ነሐሴ 1 ቀን 2016 ዓ.ም ያካሄደውን ልዩ የውጭ ምንዛሬ ጨረታ ውጤት ይፋ ሲያደርግ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚፈልጉትን የዶላር መጠንና 1 ዶላርን በስንት ብር እንደሚገዙ በጨረታ ማመልከቻቸው ላይ አመልክተው መወዳደር እንደሚችሉ ብሔራዊ ባንኩ ትናንት ነበር ያስታወቀው። በዚህም መሰረት ልዩ የውጭ ምንዛሬ ጨረታው በዛሬው ዕለት መካሄዱን በማህበራዊ የትስስር ገጾቹ ያስታወቀው ብሔራዊ ባንክ 27 ባንኮች በጨረታው ተሳትፈዋል ብሏል። ጨረታውን ያሸነፉ ሁሉም ባንኮች ለ1 ዶላር በአማካይ 107.9 ብር ማቅረባቸውንም ገልጿል። የፖለቲካዊ ኢኮኖሚ ተንታኝ የሆኑት አቶ ሸዋፈራው ሽታሁን ብሔራዊ ባንክ የወሰደው እርምጃ የውጭ ምንዛሬ ዋጋን የማረጋጋት ዓላማ ያለው እንደሆነ ያስረዳሉ።
የውጭ ምንዛሬ ጨረታ ማውጣት ሞኒተሪ ፖሊሲን ይመለከታል። ይህ ፖሊሲ የገንዘብ አቅርቦትና የወለድ ምጣኔን የያዙ ናቸው። ይህንን ጨረታ የሚያካሄደው ለምንድን ነው ብለን ቅድም እንዳነሳ ነው ዋጋ ለማረጋጋት ነው። የውጭ ምንዛሬ ጨረታው ምን ፋይዳ ሊኖረው ይችላል፣ ምን ሚና ሊወጣ ይችላል ብለን በምንልበት ሰዓት ገንዘቡን ሲሸጥ በገበያ ውስጥ የሚረጨው ገንዘብ እንዲጨምር ያደርጋል። ምን ማለት ነው? አሁን በአብዛኛው የውጭ ምንዛሬ ይካሄድ የነበረው ከብላክ ማርኬት ነው፣ የተሻለ ዋጋ ስላለው ማለት ነው። ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል፣ የተሻለ ዋጋ እናገኛለን በሚል የውጭ ምንዛሬውን ይዘውታል። ስለያዙት አሁን ብሔራዊ ባንክ ደግሞ ዋጋን ለማረጋጋት የውጭ ምንዛሬ ገበያን ለማረጋጋት አሁን በመሸጥ የነው የማኒ ሰፕላዩን በገበያ ውስጥ መጨመር ፈልጓል ማለት ነው። ስለዚህ ዋናው ነገር ምንድን ነው? ዋጋውን የውጭ ምንዛሬውን ገበያ ዋጋውን ለማረጋጋት በሚል እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው። ይሄ ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው ይችላል።
የብሔራዊ ባንክ ገዥ አቶ ማሞ ምህረቱም የማክሮ ኢኮኖሚ ማሻሻያው ዓላማ አብዛኛው የውጭ ምንዛሬ ግብይት እንቅስቃሴ ወደ ባንክ ስርዓት እንዲሸጋገር ማድረግና የምንዛሬ ተመንን ማረጋጋት እንደሆነ ገልጸዋል። አቶ ማሞ የጨረታው ውጤት ይፋ ከሆነ በኋላ በሰጡት መግለጫ ባለፈው ሳምንት ውስጥ በባንክና በትይዩ ገበያው መካከል ያለው የምንዛሬ ዋጋ ልዩነት ትርጉም ባለው መልኩ መጥበቡን ስለመናገራቸውን ባንኩ አመልክቷል። ብሔራዊ ባንክ ባወጣው መግለጫ ለንግድ ንግድ ባንኮች የአሜሪካ ዶላርን የሚሸጥላቸው ባቀረቡት የጨረታ ዋጋ ላይ በመመስረት መሆኑን ገልጾ ሆኖም ማንኛውም ባንክ ለጨረታ ከቀረበው የዶላር መጠን ውስጥ ከ20% በላይ እንደማይሰጠው አስታውቋል። ይህ የሆነበትን ምክንያት የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን ለአሜሪካ ድምጽ እንደሚከተለው አብራርተዋል።
በገበያ ይወሰን ሲባል የትም ዓለም ይብን አሜሪካኖችም እኮ ባንኮችን ይደጉማሉ አይደልም እንዴ? የዓለም ኢኮኖሚ ሲስተም ፒውር ካፒታሊስት አይደለም የትም ይሆን? የዚህ ዓለም ኢኮኖሚ ሚክስድ ኢኮኖሚ ነው። በቀይጥ በነጻ ገበያና በቁጥጥር ባለው ገበያ መሃል አት ቨሪጅ ዲስታንስ ያለው ነው። ስለዚህ እንደሱ ማደጉ 20% የዋጋውን ግሽበት ለመቆጣጠርና ሚዛናዊ የሆነ የገንዘብ ስርጭት በገበያ ውስጥ እንዲኖር ለማድረግ ትክክለኛ ውሳኔ ነው። ይሄ ማለት ሪፎርሙን ደግፋለሁ ማለት አይደለም፣ ቴክኒካሊ ነው ያልኩ።
ብሔራዊ ባንክ ባንኮች አንዱን የአሜሪካ ዶላር በ107.9 ብር አማካይ ዋጋ ለመግዛት መጫረታቸውን ያሳወቀው አብዛኛዎቹ ባንኮች ከገበያ ላይ አንዱን የአሜሪካ ዶላር ከ100 ብር ብዙም ባልበለጠ ዋጋ እየገዙ ባሉበት ወቅት ነው። የገበያውን ሁኔታ መሰረት በማድረግ ተመሳሳይ ጨረታዎችን በሚቀጥሉት ሳምንታት ውስጥም ሊያካሂድ እንደሚችል የጠቆመው ብሔራዊ ባንክ የዛሬውን ልዩ የውጭ ምንዛሬ ጨረታ ውጤት ተከትሎ ከነገ ነሐሴ 2 ቀን ጀምሮ አመላካች ዕለታዊ የውጭ ምንዛሬ ተመንን እንደሚያሳውቅ ገልጿል። ይህ በእንዲህ እንዳለ የነሐሴ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሐምሌ ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ማደያዎች ያልተገባ የምርት ማከማቸትና የዋጋ ጭማሪ ከማድረግ እንዲቆጠቡ ያሳሰበው ሚኒስቴሩ በዚህ ላይ ጥብቅ ቁጥጥርና ክትትል እንደሚደረግም አሳስቧል። በሌላ በኩል ላለፉት ጥቂት ቀናት የነዳጅ አቅርቦት አነስተኛ እንደነበረ አሽከርካሪዎችና የመኪና ባለ ንብረቶች ተናግረዋል። ከመካከላቸው የሆነው ማዕረግ ጌታቸው የነዳጅ ማደያዎች የዋጋ ለውጥ ሊኖር ይችላል በሚል በወሩ የመጨረሻ ቀናት ሽያጭ መቀነሳቸው የተለመደ መሆኑን አውስቶ ዋጋው ባለበት እንደሚቀጥል መወሰኑን ተከትሎ በዛሬው ዕለት ግን ሽያጩ በነበረበት መቀጠሉን ተናግሯል። ገበያ መሩ የውጭ ምንዛሬ ስርዓት ሊያስከትል የሚችለውን የዋጋ ንረት ተጽዕኖ ለመቀነስ መንግስት ከፍተኛ ድጎማ አደርግባቸዋለሁ ካላቸው የገቢ ምርቶች ውስጥ ነዳጅ አንዱ ነው። ነዳጅ መደጎሙ የዋጋ ንረትን ለመቆጣጠር አስተዋጽኦ እንደሚኖረው የሚገልጸው አስተያየት ሰጪያችን ማዕረግ፣ ሆኖም የትራንስፖርቱ ዘርፍ ችግሮች በዚህ ብቻ ሊፈቱ የሚችሉ አይደሉም ይላል።
ነዳጅ አቅራቢ ባለንብረቶች የፎሬን ኤክስቼንጅ ሬቱ ገበያ መር መሆኑን ተከትሎ ብዙዎቹ በገበያው ይተመናል ነዳጅም የሚል ተስፋ ነበራቸው። ይሁንና ነዳጅ አቅርቦቱ ላይ ግን እሱ አልተፈቀደላቸውም፣ ባለ ተመን እንዲሸጡ ነው የተደረጉት። ያንን ተከትሎ ረጃጅም ሰልፎች አሉ ዛሬ አዲስ አበባ ላይ። እኔም ከረጅም ሰልፍ በኋላ ቀድቼ ነው የወጣሁት። እውነት ለመናገር ትራንስፖርት የነዳጅ ብቻ ሳይሆን ሌሎች ነገሮችን ያካተተ ነው። የትራንስፖርት ዘርፍ አጠቃላይ የዋጋ ነገሮችን እንመልከት ከተባለ በእርግጥ ዋናው ጉዳይም ነዳጅ ነው። በዛ በኩል መንግስት ድጎማ እያደረገ መሄዱ አስፈላጊና ቢያንስ ያለውን ሸቀጦች ዋጋ ንረት ለመቆጣጠር ለማረጋጋት በመጠኑም ቢሆን በጣም በጥቂቱም ቢሆን ያግዛል። ያ ማለት ግን ሙሉ በሙሉ ዋጋ ግሽበት ማረጋጋቱ በነዳጅ ላይ ብቻ የተወሰነ ነው ብሎ መናገር አስቸጋሪ ነው። ጋራጅ ባለሙያ ኑሮ የቤት ክራይ ከጨመረበት፣ በተለያዩ ቦታዎች የሚያወጣ ወጪ ከጨመረበት አንተ ለሰርቪስ ስትሄድ ይጨምራል። የመኪና ስፔር ፓርት የሚሸጥ ሰው፣ የመኪና ዘይት የሚሸጥ ሰውም በተመሳሳይ። ስለዚህ ቤንዚንና የናፍጣ ዋጋ አንድ አይነተኛ የማረጋጊያ መንገድ ተደርገው ሊወሰዱ ይችላሉ፣ ብቸኛ መንገድ ግን አይደሉም።
ከአዲስ አበባ ወደ አዳማ የህዝብ ትራንስፖርት አገልግሎት የሚሰጠው ብርሃኑ ሽፈራው ደግሞ
መንግስት በአጠቃላይ በሀገር ላይ ላሉት የነዳጅ ተጠቃሚዎች ድጎ ማድረጋለው የሚለውን ነገር ሰማ፣ ይህን ወር ጠብቀን ነበር። ይጨምራል 10 ሆነ 5 4ም ይጨምራል ብለን አስበን ነበር። ባለበት መቀጠሉ ቆንጆ ነው። በዚህ ሰውም ታገለግለዋለ። በጨመረ ቁጥር ያው ሰው ላይ ነው ሂሳቡ የሚጨምረው ነው። ያኔ ቅሬታው ይጨምራል ብዬ አስባለሁ። ችግርን፣ ታሪፍን፣ የሰው መቸገርም ከነዳጅ አንጻር ብቻ ማየት ሳይሆን አሁን ለምሳሌ የምንገዛቸው ስፔሮች በአንጻራዊ እየጨመሩ ነው። አሁን ስፔር ለምሳሌ ቁጥጥር አይደረግበት፣ ትናንት ባመጡበት ዋጋ አይደለም ዛሬ ላይ የሚሸጡለን። ዶላር ጨምሮ ይጨምራሉ። ዘይት እንደዚያው ነው። ነዳጅ ብቻ አይደለም።
በዚህ ጉዳይ ላይ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ሚኒስትሩን ጨምሮ የተለያዩ የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለባለድርሻ አካላት በሰጡት ማብራሪያ ላይ መንግስት ለነዳጅ ድጎማ ብቻ 100 ቢሊዮን ብር መመደቡን ተናግረው ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነበር የሰማችሁት። የአብይ ርዕሱን ነው። ተከታዩ ፕሮግራማችን የዕለቱ ዜና ትንታኔ ይሆናል። ወደዚያው እናልፋለን። በደቡብ ጎንደር ዞን የሶስት ወረዳ ነዋሪዎች በጎርፍ መከበባቸው ተገለጸ። በደቡብ ጎንደር ዞን ሶስት ወረዳዎች ከባድ ዝናብ መጣሉን ተከትሎ በሺዎች የሚቆጠሩ ሰዎች በጎርፍ መከበባቸውን የገለጹ ነዋሪዎችና የአካባቢው ባለስልጣናት ከ15,000 በላይ ነዋሪዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው አመልክተዋል። የፎገራና የሊቦ ከምከም ወረዳና መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ባለሙያዎች ዛሬ ረቡዕ ለአሜሪካ ድምጽ ሲናገሩ በሁለቱ ወረዳዎች በተለይ ከ12 በላይ የሚሆኑ ቀበሌዎች በጎርፍ መከበባቸውን አስታውቀዋል። በቀበሌዎች ያሉት 6 ትምህርት ቤቶችና 2 የእምነት ተቋማት በጎርፍ ጉዳት እንደደረሰባቸው የተናገሩ ባለሙያዎቹ በ3.7 ሄክታር መሬት ላይ የነበረ ማሳ ወድሟል፣ በርካታ የቤት እንስሳትም በጎርፍ ተወስደዋል ብለዋል። የደቡብ ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው ለአደጋ የተጋለጡ ሰዎችን ወደ ሌላ ስፍራ ለመውሰድ በአካባቢው ያለው የጸጥታ ችግርና የበጀት እጥረት እንቅፋት እንደሆነባቸው ተናግረዋል። ኃላፊው ችግሩ ከመከሰቱ በፊት ሰኔ ወር ላይ ለሚመለከታቸው የፌዴራልና የክልል አስተዳደር አካላት ብናሳውቅም እስካሁን ምላሽ ማግኘት አልቻልንም ብለዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በደቡብ ጎንደር ዞን በተለይ በፎገራ እና በሊቦ ከምክም ወረዳዎች ውስጥ ባሉ 12 ቀበሌዎች በጣለው ከመደበኛ በላይ ዝናብ በሺዎች የሚቆጠሩ ሰዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው የአካባቢው ባለስልጣናት አስታወቁ። የሊቦ ከምክም ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ባለሙያ አቶ ወንደሰን አሪያ ዛሬ ረቡዕ ለአሜሪካ ድምጽ እንደተናገሩት በወረዳው ካሉት 13 ቀበሌዎች ውስጥ 6ቱ በከፍተኛ ሁኔታ በጎርፍ ተጠለቅለቀ ተጠናቀዋል። በዚህም በሰው በእንስሳና በሰብል ላይ ጉዳት መድረሱን አመልክተዋል።
በዚህ ሳምንት ከፍተኛ የሆነ መጠን ያለው ጎርፍ በስድስት ቀበሌዎች ላይ ጉዳት አድርሷል። መጥለቅለቅ ሽና፣ ጠባጋ፣ ባምቢኮ፣ ገንደዋ፣ ካርጤዛን በሚባሉ ቀበሌዎች ላይ ማለት ነው። ከ3,206 የሚሆኑ አባወራዎች ከቤታቸው ውሃው ገብቷል። አጠቃላይ 13,709 ቤተሰብ ይሆናሉ በዚህ ጉዳት ተጎጂ የሆኑት ማለት ነው። በ3,719 ሄክታር መሬት ደግሞ ማሳው የተጎዳ ማለት ነው። በሩዝ ማሳ የተሸፈነ ነበር። 6 ትምህርት ቤቶች በውሃ ሙሉ በሙሉ ውሃ ገብቶባቸዋል። ትምህርት ቤቶቹ ላይ 2 ቤተክርስቲያናት ሂዳልጋ ከብት ምግባል በግና ፍየል ወደ 25 ሂዳልጋ ከብትም ወደ 15 ዶሮ ከ700 በላይ ዶሮ 400 ቀፎ በላይ ጉዳት ደርሷል ማለት ነው። ይሄ ይመስላል እስካሁን ያለው ጉዳት። በሰው ህይወት ላይ የደረሰ የለም። ወደ 13,000 የሚሆን ሰው እናወጣለን። ጀልባዎች ያስፈልጋሉ። የጀልባ አቅርቦቱ አልቀረበልንም እስካሁን ድረስ።
ሌላው የፎገራ ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የቅድመ ማስጠንቀቂያና ምላሽ ባለሙያ የሆኑት አቶ ቻሌ ጌትነት በወረዳው ደረሰ ያሉትን ጉዳት ለአሜሪካ ድምጽ አብራርተዋል።
9 ቀበሌዎች በጎርፍ ተጠቂ ናቸው ብለን ለይተናል። 6ቱ ቀበሌ በተለይ ሙሉ በሙሉ ተጠቂ ነው። 3ቱ ቀበሌ ደግሞ በከፊል ነው። ወደ 23,000 አካባቢ ማህበረሰብ ነው። ቤታቸው አካባቢ በወንዝ ተከብቧል። በጣም አደጋ ላይ ናቸው። እስካሁን የለየ ነው ወደ 2,000 አካባቢ ማህበረሰብ የቤቱ ዙሪያ አጠቃላይ በጎርፍ እየተጥለቀለቀ ይገኛል ማለት ነው። እነዚህን አሁን የተጥለቀለቁ ሰዎችን ወደ ደረቃማ አካባቢ አውጥቶ የኬንዳ ዝግጅት ጀልባ፣ እነዚህ ሰዎች ለማውጣት የጀልባ ትራንስፖርት አገልግሎት ያስፈልጋል።
የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ባለፈው ሳምንት ቅዳሜ ሐምሌ 29 ቀን 2016 ዓ.ም ባወጣው መግለጫ በቀጣይ 2 ወራት ከመደበኛ በላይ የዝናብ መጠን እንደሚጥል በተመለከተበት ትንበያ ከዘረዘራቸው ውስጥ የአማራ ክልል አካባቢዎች ይገኙበታል። በዚህም ቅጽበታዊ ጎርፍ፣ የመሬት መንሸራተትና የአነስተኛ ግድቦች ከመጠን ያለፈ መሙላት ሊከሰት ይችላል ብሏል ኢንስቲትዩቱ። የአሜሪካ ድምጽ ያነጋገራቸው የየወረዳ አርሶ አደሮችም በጎርፍ ውሃው እንደተከበቡ መሆናቸውን ገልጸው ልጆቻቸውን ቆጥ ላይ ሰቅለው ውለው እንደሚያድሩ ተናግረዋል። በሊቦ ከምክም ወረዳ በጥባጋ ቀበሌ አርጋብስ ጎጥ ነዋሪ መሆናቸውን የነገሩን አርሶ አደር አይጠገብ አዳነ በጎርፉ ሰብላቸውንና የቤት እንስሶቻቸውን ማጣታቸውን ገልጸዋል።
ተሳም አልቋል፣ ንብረትም ወድሟል። በግ ብቻ ወደ 1,000 አካባቢ የቀንድ ከብት 10 የሚሆን ዛብሬ ጋማ ከብትም አለ በቁጥር ያላስኩተኝ ዛብሬ በተለይም ደግሞ ቀፎ ምድዋን ዶሮ ምናምን የቤት እቃም ደግሞ በሙሉ ውሃ ስለገባበት ከውስጥ እንዳለ ብዙ እህልም እንዳለ ወድሟል። ደረብ ግድቡ ላይ እየተጠራቀመ ዛሬ ላይ ስለሚለቀቅ ላስቸግረን ቀነስልን እና ጀልባ ተሰጥቶና በጀልባ ላይ ያሉት ከተማ የሚወጡበትን ብታመቻችልን ጀልባ ነገር።
በፎገራ ወረዳ አባኮኪት ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ጌታቸው ምትኩም ንብረቶቻቸው በጎርፍ መወሰዱንና ልጆቻቸውን በስጋት ውስጥ መሆናቸውን አመልክተዋል።
ያለንበት በጣም ከባድ ነው። አራቶች ራሱ በአልጋ ላይ ነው ያሉ። ቆጥ ነገር ነው እንጂ ሰርተን ቆጥ አጠንዲ ምድር ከፍታ ያለው አልጋ ረገር ከዛ ላይ ነው ያስቀመጥናቸው። የአዝመራ አይነት እንኳን የለም። አሁን እኔ ለራሴ ተመገን ያልኩት ብዙ ነገሮች በልቶብኛል። ግን ልጆቼና ባለቤቴ ደህና በመሆናቸው እኔ ተመስገን ያልኩት በቃ በጥቅሉ ማለት ነው።
ያነጋገርናቸው አርሶ አደሮች በሙሉ መንግስት ከአካባቢው እንዲያወጣቸው እና አስተማማኝ ጸጥታ ባለበት ጊዜያዊ ስፍራ እንዲያቆያቸው እንዲሁም በአካባቢው ያሉት የርብና ጉማራ ወንዞች እንዲገደቡላቸው ጠይቀዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው በጎርፍ የተከበቡ ሰዎችን ለማውጣት አስፈላጊውን ድጋፍ ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደፈጠረባቸው ገልጸው ከወር በፊት ለክልሉ አስተዳደር እና ለፌዴራል መንግስቱ የበጀትና የጸጥታ ኃይል እገዛ መጠየቃቸውን አውስተው ምላሽ ግን አለማግኘታቸውን ተናግረዋል።
በደቡብ ጎንደር 3 ወረዳዎች ላይ የዚህ የክረምት የጎርፍ ተጠቂ ወረዳዎች ናቸው። ሊቦ ከምከምና ፎገራ እና ደራ። በእነዚህ ወረዳዎች ውስጥ 23 ቀበሌዎች በተለይ 2 ወረዳዎች ላይ ክሪቲካል የሆነ የጎርፍ መጥለቅለቅ ተከስቷል። አሁን እያጋጠመን ግን እየሰራ ያለ እያጋጠመን ያለ እኛ በህርንበት ልክ የክልሉ መንግስትና የፌዴራል መንግስት እየሄደ የለም የሚል ነው። በእኛ በኩል ያለን ከሰኔ 28 ጀምረን ለዚህ የሚያስፈልጉ በጀቶች ልከናል። ምላሽ አልተሰጠም። አንዱ ምንድን ነው የዛ አካባቢ ስራዎች ስንሰራ ጸጥታ ችግር ስላለ የጸጥታን እንዲመደብ እንፈልጋለን። ሁለተኛ በጀት ያስፈልጋል ማለት ነው። ሶስተኛው ደረጃ ደግሞ የሚወጡ ሰዎች የእርዳታ እህል ያስፈልጋቸዋል። ይህን የሚሆነውንን አቅደን ልከናል። ለክልሉ አደጋ መከላከል፣ ለክልሉ ውሃ ቢሮ ልከናል። ይህ የሚመለከተው ኮሚቴ የክልሉን ኮሚቴ ኦን ካልሆንም በእኛ በኩል የሚፈጸም የለም። አሁን አርሶ አደሮቹ ያነሱት ችግር የእነሱ ችግር ሊሆን ይችላል ብለን እናስባለን።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው በታብል ስለ ጉዳዩ አንስተንላቸው ደቡብ ጎንደርን ጨምሮ በአማራ ክልል በተለያዩ አካባቢዎች ለሚከሰቱ የጎርፍ አደጋ ምላሽ ለመስጠት እንደተዘጋጁ ገልጸው ሰፊ ስራው የሚሰራው ግን በአካባቢው አስተዳደር ሲሆን ተጨማሪ እገዛዎች ሲያስፈልጉ ኮሚሽኑ ጣልቃ እንደሚገባ ጠቁመዋል። ለአካባቢው አስተዳደር የተሰጠውን የስራ ድርሻም ዘርዝረዋል ኮሚሽነሩ።
ጀልባን በተመለከተ እኛ በፊትም እኮ ጀልባ ተሰጥቷቸዋል። ከኛ 3 ወረዳዎች አንዳንድ ጀልባ ነበር፣ 2 አበላሽተዋቸዋል። ለምሳሌ አንዱ ወረዳ ጀልባ አለ እኛ በፊት የተገዛላቸው። ከዚህ ውጭ እኛ ትናንትና ከጣና ተፋሰስ አንድ ጀልባ ቱሪስት ጠይቀናል፣ ሰጥተዋል። በአግባቡ መጠቀም ከቻሉ እኛ እዛ ሄደን ይህን ማስጠቀም አንችልም። ሌላው ተከራይተው ጀልባ መጠቀም ይችላሉ። ብር እኛ ዞን ለዞኑ እንከፍለዋለን። መክፈል ይቻላል። እህልም መታወቂያ እንደ መስጠት እንችላለን ማለት ነው።
የጸጥታ ችግር እጀባ ያስፈልገናል።
ሁኑ መስራት ያለብን ነው። ለምሳሌ አሁንም ሰው መድቤ ተጅብ አልችልም። ዞን አስተዳደሩ ይህን መስራት ይችላል። ምክንያቱም ሰውን ማስወጣት ይችላሉ። ውለታ ፈጽመው እስካመጡ ድረስ አይደለም እኛ ፌዴራል ምጭምር ይከፍላል። ይሄ ለምሳሌ አሁን በዚህ አመት ጎርፍ አሁን ለምሳሌ ደቡብ ጎንደር ብቻ አይደለም፣ ደቡብ ወሎ፣ ሰሜን ሸዋ አለ፣ ይሄ ኦሮሞ ብሔረሰብ ይሆናል። ለሁሉም ነው ኦሪንቴሽን የሰጠነው እና ምክንያቱም ቀድሞ ትንበያው ተነግሯል። እንዲህ አይነት ችግር እንደሚገጥመን ነው እኮ እየተነጋገርን ነው የመጣ ነው። ስለዚህ አሁን በሚፈጠረው የአካባቢው መንግስት ዞንና ወረዳ ይህን ሰርቶ ሲቸግረው እኛ መደገፍ ነው እንጂ አሁን እኛ ኦልሬዲ እኮ ሬዲ ነን። እህል አሁን እኛ አዘጋጅተናል ይገጥመናል ብለን ይህንን የአካባቢው መንግስት ሴትል ዳርጎ ማስቀመጥ አለበት። ሲያስቀምጥ አስፈላጊውን እንደግፋለን። አሁን ትናንትም ተነጋግረን ጀልባም ጭምር እኛ በምንችለው አቅም እንደግፋለን ብለን ቀድመን ቃል ገብተንላቸዋን ተከራይተው እንዲወስዱ ፌዴራል መንግስትም ማታ ጠይቄያለሁ። አደጋ ስጋት ተደግፋለሁ ችግር የለም ብሏል። ስለዚህ አሁን እዛ ጋር ያለውን ጸጥታ ማኔጅ ማድረግ ከተቻለ እና ከሰሩ የመደጋገፍ ችግር በኛ በኩል የለም።
በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች መካከል ዳግም በተቀሰቀሰው ግጭት የተሽከርካሪና የአገልግሎት ሰጪ ተቋማት ስራ አቁመው የነበረ ሲሆን ከተማው ወደ ሰላማዊ እንቅስቃሴ መመለሱን ትናንት ነዋሪዎችንና የከተማው አስተዳደርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ሶማሊያ ውስጥ በሚገኝ አንድ ትልቅ ከተማ የሚገኙ ፖሊሶች ከረጅም ጊዜ በፊት ታውጆ የቆየውን ክልከላ ተግባራዊ በማድረግ በመቶዎች ከተቆጠሩ ሴቶች ላይ ኒካቦቻቸውን አስወልቀው ወስደውባቸዋል። እማኞች ፖሊሶች ኒካቦቹን አቃጥለዋቸዋል ብለዋል። ከመቋዲሾ በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ዝርዝሩን ይዟል ቆንጅታየ እንደሚከተለው ታቀርባለች።
የደቡባዊዋ የሶማሊያ ጁባላንድ ግዛት ባለስልጣናት በወደብ ከተማዋ በኪስማዮ በጸጥታ ምክንያት ሴቶች ሙሉ ፊታቸውን በሚሸፍነው ኒካብ እንዳይሸፋፈኑ የከለከሉት እንደ አውሮፓውያን የዘመን አቆጣጠር በ2021 ነበር። ይሁን እንጂ ክልከላው ሙሉ በሙሉ ተግባራዊ ሳይሆን ቆይቷል። የከተማዋ የፖሊስ አዛዥ ኮሎኔል አህመድ ጌሌ ዋርሳሜ ለፈረንሳይ የዜና ወኪል በሰጡት ቃል ክልከላውን ከተላለፉ ብዙ መቶ ሴቶች ላይ ኒካባቸውን ገፈን ወስደናል ብለዋል።
waxaan afartii maalmood ee la soo dhaafay ka wadnay hawlgal magaalada Kismaayo gudaheeda hawlgalkaas oo ah baxsiga iyo la dagaalanka indhashareerka iyo afduubka iyo wixii la halmaalay arintaas oo magaalada Kismaayo hore maamulka
Kismaayo wuxuu laalafut 4 qanaat inqisqaasi ka yidanaal baniqab mashafafan takalkilwal kilkalaw altanasam seetochu degmo baniqabu mashafafanaachun qatlawal nya degmo ya gazetta tabaka akwaya gojino bilen naamnalen
yezatta hayloch beyesefaru yetezawawru baniqab yetashafafanu ቶችን እንዲይዙ መቀጮም እንዲጥሉባቸው መመሪያ መሰጠቱን ተናግረዋል። እርምጃውን የወሰድነው ባለው የጸጥታ ስጋት ምክንያት ነው ያሉት የፖሊስ አዛዡ ያልሸባብ ታጣቂዎች በኒካብ የተሸፋፈነች ሴት መስለው ጥቃት ሊያደርሱ ይችላሉ የሚል ስጋት ስላለ እንደሆነ አስረድተዋል። ባለፈው አርብ ዋና ከተማዋ ሞቃዲሾ ውስጥ ሰው በሚበዛበት የባህር ዳርቻ ላይ በአጥፍቶ ጠፊ ቦምብና በጥይት በተፈጸመ ጥቃት 37 ሰዎች ተገድለዋል። ባለፉት ቅርብ ወራት ከደረሱት ሁሉ ቁጥሩ የበዛ ሰው የተገደለበት ጥቃት መሆኑን የተመለከተው የአርብለቱ ጥቃት የደረሰው የሀገሪቱ የጦር ኃይሎች ባለፈው ሐምሌ ወር ጁባላንድ ግዛት በሚገኙ የጦር ሰፈሮች ላይ ጥቃት የከፈቱ በርካታ ያልሸባብ ተዋጊዎችን በመግደላቸው ለመበቀል ሳይሆን እንዳልቀረ የሶማሊያ ባለስልጣናት ይናገራሉ። ከኪስማዮ 90 ኪሎ ሜትር ርቀት ላይ በሚገኙት የጦር ሰፈሮች ላይ ያልሸባብ ታጣቂዎች ባደረሱት ወረራና ተከትሎም በተካሄደው ውጊያ ሁለቱም ወገኖች አንደኛው በሌላኛው ላይ ከባድ ጉዳት አድርሰናል ብለዋል። የኪስማዮ የፖሊስ መኮንን አዳን ሳላት የግዛቲቱ ባለስልጣናት የኒካብ ክልከላውን አሁን ማስከበር የፈለጉት አልሸባብ ሲቪሎች ላይ ጥቃት በማድረስ ለመበቀል መሞከሩ አይቀርም የሚል ስጋት ስላላቸው እንደሆነ ተናግረዋል። ያልሸባብ ታጣቂዎች ራሳቸውን እንዳይታወቁ አድርገው በመንቀሳቀስ ጥቃት ለመፈጸም የማያደርጉት ነገር አይኖርም ሲሉም ፖሊሱ አክለዋል። እማኞች ፖሊሶቹ ከሴቶቹ ላይ የወረሷቸውን ኒካቦች በግላጭ አቃጥለዋቸዋል እያሉ ነው። ሐሰን ሙሴ ፖሊሶቹ ሴቶቹን ያስቆሙ ኒካባቸውን ከላያቸው የገፈፉ ወስደዋል፣ ከየመደብሩም ወርሰው አቃጥለዋል ብለዋል። ፋዱማ አብዱላሂ መፍቲሄ ያሉትን አስተያየት ሰጥተዋል።
ان شرركنا نغا اروريو او دي هولغل انتي لسمين شرذن
ኒካቦቹን ሰብስበው አቃጠሏቸው ያሉት ፋዱሞ አንዳንዶቹ በጣም ውድ ናቸው፣ በ15 እና በ16 ዶላር የተገዙም አሉ። መንግስት ጸጥታ ለማስከበር ሌላ መንገድ ቢፈጥርና ኒካቦቹን ለሴቶቹ ቢመልስ ይሻል ነበር ባይነኝ ብለዋል ፋዱሞ። በደቡባዊ ሶማሊያ በሚገኙ ዶሎና ባይዶዋ ከተሞችም ባለስልጣናት ከጸጥታ ስጋት ጋር በተያያዘ ተመሳሳይ ክልከላዎችን አውጀዋል።
አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የአሜሪካ ፕሬዝዳንታዊ እጩ ተወዳዳሪዎች ተሟልተው ምክትል ፕሬዝዳንት ካማላ ሃሪስ ትላንት ማክሰኞ አብረዋቸው የሚወዳደሩትን አጋራቸውን ሰይመዋል። ከአሜሪካ ነባር ከተሞች አንዷ በሆነችው በሰሜናዊ ምስራቅ ፔንሲልቬኒያ ግዛት ፊላዴልፊያ የተገኙት ግን የዲሞክራቲክ ፓርቲ እጩ ብቻ አልነበሩም። የቪኦኤ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሬስቲ ተከታዩን ዘገባ አሰናድታለች፣ እንደሚከተለው ይቀርባል።
የአሜሪካ መስራች አባቶች ነጻነታቸውን ባወጁባት ከተማ ፊላዴልፊያ ትላንት ማክሰኞ ዲሞክራሲ በሁለቱም የፖለቲካ ፓርቲዎች ጋር ተነስተዋለች። ለመጀመሪያ ጊዜ ምክትል ፕሬዝዳንት ካማላ ሃሪስ የዲሞክራቲክ ፕሬዝዳንታዊ እጩ ተወዳዳሪ አጋራቸውን የሚኒሶታውን ገዢ ቲም ዋልዝን አስተዋውቀዋል።
ቲምና እኔ ለትራምፕና መሰረታዊ ነጻነቶቻችንን ሊገቱ ለሚፈልጉ ሰዎች መልእክት አለን። ወደኋላ አንመለስም።
የጦር ሰራዊቱ አባል የሁለተኛ ደረጃ ትምህርት ቤት መምህር ሆኑ። ከዚያም የእግር ኳስ አሰልጣኝ ቀጥሎም የፖለቲካ ሰው ሆነው መጡ። ዋልዝ የሪፐብሊካን ተፎካካሪዎች እጩዎችን በቀጥታ ያጠቁት ወዲያውኑ ነበር።
እኔ ትዝብቴንና የተመለከትኩትን ነው በቃ መናገር አለብኝ። ታውቁታላችሁ፣ ይስማችኋል። እነዚህ ሰዎች አስፈሪ ናቸው። እናው ልክ የማይገቡ እንግዳ ነገር ናቸው። ያንን ነው የምታዩት።
አንዳንድ ዲሞክራቶች ዋልዝ የተለያዩ የፖለቲካ ቡድኖችን በመደገፍ የሚታወቁ ግዛቶችን ወደ ፓርቲው ይመልሳሉ ይላሉ። ዳን ላዳይስ የሃሪስ ደጋፊ መራጭ ናቸው።
ይህ የሃሪስ ምርጫ ዘመቻ ማሸነፍ ያለበት ዋና የህዝብ ክፍል ነው ብዬ አስባለሁ። እና ቲም ዋልስ ለእነዚህ መራጮች እውነቱ የሚናገሩ ይመስለኛል።
በሌላ በኩል ከጥቂት ሰዓታት ቀደም ብሎ በከተማው ማዶ የሪፐብሊካኑ ምክትል ፕሬዚደንት እጩ ጄዲ ቫንስ ከመገናኛ ብዙሃን ለቀረቡላቸው ጥያቄዎች ምላሽ በመስጠት የራሳቸውን የተለየ የምርጫ ዘመቻ አካሂደዋል። ስለ ሃሪስ አጋር ጠንከር ያለ ትችት ሰንዝረዋል።
የቲም ዋልስ ሪከርድ ቀልድ ነው። እሱ በማንኛውም ደረጃ ባለ በሁሉም የዩናይትድ ስቴትስ መንግስት ውስጥ ካሉት በጣም ካከረሩ የግራ አክራሪዎች አንዱ ነው።
ቫንስ ዲሞክራቶችን በኢሚግሬሽን፣ በፌንታኒል እና በኢኮኖሚ ተችተዋቸዋል። የስቶክ ገበያ መውደቅን የካማላ ውድቀት ሲሉ ጠርተውታል። ወደ ምርጫው ዘመቻ ዝግጅት ስፍራ ለመግባት ሰልፍ የያዙትን የማንን እንደሚመርጡ ገና ያልወሰኑት ዋይን ኢስትማን በእጃቸው የሪፐብሊካኑ ምክትል ፕሬዚደንታዊ እጩ ጄዲ ቫንስን የግል ማስታወሻ መጽሐፍ ይዘዋል።
ጸሐፊ የሆነ ፖለቲከኛ ማግኘት ያልተለመደ ነገር ነው። ስለዚህ የበለጠ የማወቅ ጉጉቱ አለ።
በዘጠና ቀናት ውስጥ የአሜሪካ መራጮች ከቀድሞው ፕሬዚደንትና ከአሁኗ ምክትል ፕሬዚደንት መካከል ማንን እንደሚመርጡ ይወስናሉ። የሃሪስ ቡድን ግን ትራምፕ እንዳይደገሙ የሚጠይቀውን የጋራ መፈክር እያስተጋቡ ነው። ወደኋላ አንመለስም፣ ወደኋላ አንመለስም። ከዚህ በኋላ የሃሪስ ዋልዝ ቡድን በሚቀጥሉት 5 ቀናት ውስጥ 5 ተጨማሪ ብርቱ የምርጫ ፍልሚያ የሚደረግባቸውን ግዛቶች ይጎበኛል። ዊስካንሰን፣ ሚሽገን፣ ሰሜን ካሮላይና፣ አሪዞና እና ኔቫዳን።
የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሴቶችና ቤተሰቦች ይሆናል። የራያ ወረዳዎች ተፈናቃይ እናቶችና ሕፃናት በአሳሳቢ ችግር ውስጥ መሆናቸውን ገለጹ። ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ከአላማጣ ከተማ ተፈናቅለው በሰሜን ወሎ ዞን ቆቦ ከተማ ውስጥ የሚገኙ እናቶች በአሳሳቢ የምግብ የመጠለያና የሕክምና ችግር ውስጥ እንደሚገኙ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ባለው የጸጥታ ችግር ምክንያት ተፈናቃዮች የሚገኙበትን ተጨባጭ ሁኔታ የሚያጠና የልዑካን ቡድን ወደ ስፍራው ለመላክ አለመቻሉን አስታውቋል። ይሁን እንጂ ተፈናቃይ እናቶችና ሕጻናት ያለባቸው የምግብ የመጠለያና የሕክምና አገልግሎት እጥረት አሳሳቢ መሆኑን አመልክቷል። መስፍን አራጌ።
ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል፣ ከጦርነቱ በኋላ በአማራ ክልል ሲተዳደር ከነበረው የጥሙጋ አካባቢ ዳግም ተቀስቅሷል ባሉት ግጭት ምክንያት ተፈናቅሎ ቆቦ ከተማ ከገቡ 4 ወራት እንደሆናቸው ከተናገሩ ተፈናቃይ መካከል አንዷ ወይዘሮ እርጎ ሰይድ ከ10 ቀናት በፊት በመጠለያ ካምፕ ውስጥ ሳሉ 6ኛ ልጃቸውን በሰላም መገላገላቸውን ገልጸዋል።
ከጥሙጋ ከመጣን 4 ወራችን ነው። ከወለድኩም 10 ቀኔ ነው። ከካምፕ ላይ ነኝ ያለሁት። የ6 ወር ነብሰ ጡር ነኝ። ስመጣ 7 ቤተሰብ ነኝ። አሁን ይሄ ጋራ 8ኛ ማለት ነው። እንግዲህ እዚህ የሚበላም የለም የሚጠጣም የለም። የቆቦ ህዝብ እንጀራ እያመጣ ውሃ እያመጣ ሲያበላን ሲያጠጣ እንከረመ። በኋላ ደግሞ አውራ ጓደና የሚባል ደግሞ ቆርቆሮ በቆርቆሮ ቤት አምጥተው አስገቡን። አሁን ደግሞ ቴክኒክና ሙያ የሚባል ደግሞ ከታች ደግሞ በገደመዩ መውጫ ደግሞ አንጥተው ደግሞ ከዛ ሰውና የሚበላም የለም የሚጠጣም የለም። ያው ሰው እያመጣ አንዲት እንጀራ ሁለት እንጀራ ይጠልልኛል። ያችን እየበላሁኝ እውላለሁ አድራለሁኝ አለሁኝ። ልጆችም ልመና እየለመኑ በፌስታል እንጀራ እየለመኑ እንተዳደሩትኝ። በጣም ነው የሚያስለቅሰን። በጣም የሰቀቀን ኑሮ ነው ያለ ነው።
ራያ ለማጣና ከራያ ባላ ወረዳዎች ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል አስተዳደር ስር ሲተዳደሩ የቆዩ አካባቢዎች ናቸው። ከጦርነቱ በኋላ ደግሞ የአላማጣ ከተማና የራያ አላማጣ ወረዳ ጊዜ አስተዳደሮች በሚል በአማራ ክልል ስር በተዋቀሩ መዋቅሮች ሲተዳደሩ ቆይተዋል። ከአራት ወራት በፊት በአካባቢው ግጭት መፈጠሩን የተለያዩ አካላትን ጠቅሰን ዘገባ ማስደመጣችን የሚታወስ ሲሆን ይህን ግጭት ተከትሎ ነዋሪዎችና በወቅቱ በከተማው ሆኖ ሲያስተዳድሩ የነበሩ አስተዳደሮች ጭምር ተፈናቅለው ቆቦ ከተማ እንደሚገኙ መናገራቸውን መዘገባችን ይታወሳል። ጉዳዩን በተመለከተ በወቅቱ ለብዙሃን መገናኛ መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተናል ጄኔራል ታደሰ ወረደ ባለፉት ቀናት በራያ አላማጣ አካባቢ የተፈጠረው ግጭት በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራያ አላማጣ ታጣቂ አካላት መካከል የተፈጸመ የአካባቢ ግጭት ነው ብለው ነበር። በወቅቱ ግጭት ተነስቶበታል ከተባለው አካባቢ እንደተፈናቀሉና በቆቦ ከተማ እንደሚገኙ የተናገሩት ተፈናቅሎ በመጠለያ ውስጥ መውለድ ለእናትም ለህፃንም ከባድ እንደሆነ የጠቅሱት ወይዘሮ ርጎ ይህም ልብ ይሰብራል ይላሉ።
ወልደን ስንታረስ በእኛ በሀገራችን አምስት ወር ስድስት ወር ይስ የሚባል ነገር አለን። ገንፎ እናገነፋለን፣ ሌላ ነገር ሆነን የምትወጣው። ከዚህ ግን አሁን ብታይ በጣም አሁን የሆነ ሰው እየገብቶ ነበር፣ አልቅሶ ነው የወጣው። ሙጭ ግን ፍራሽ ከመንደሩ አንተሰተውኛን ያችን አንጠፌ ዝም ብዬ ከሽከሽ ነገሩን ጥፍ አድርጌ ነው ቁጭ ብዬ ያለሁትኝ። እና የዚያና የዚህ ወይት ነው የተገናኝቶ እናቴ ላይ ጡቱ ያው እንግዲህ ሲያመጡልኝ ስበላም ይፈስልታል። ያው እንዳለቀሰ ነው የሚውለው፣ እንዳለቀሰ ነው የሚያድረው። የሆነ የሙቅ ዶቄት ምናምን አሁን ሰዎቹ ነጭ ዶቄት ነገር ምናምን ቁንጥር አርገ ሲያመጡኝ ያችን ሙቅ ነገር አሙቅ ያችን ስጠጣ ትንሽ እየተፈስለታል፣ ያችን ይጠባል፣ ዝም ይላል። የቀረ እንዳለቀሰ ነው የሚውለው። ቢያንስ አሁን አንድ ክላስ ትልቅ ተብሎ 50-60 አንድ ቤት አሉ። ብታይ የጮኸቱ ነገር ያው ምን ብዬ ልንገርህ።
በአማራ ክልል ስር ተቋቁሞ የቆየው አላማጣ ከተማ ጊዜ አስተዳደር የሴቶችና ህጻናት ጉዳይ ጽህፈት ቤትን በመምራት ላይ እንደነበሩ የተናገሩት ገነት አበበ ከአላማጣ ከተማ እንዲሁም ከራያ አላማጣና ራያ ባላ ወረዳዎች ወደ ቆቦ ከተማና አቅራቢያው የተፈናቀሉ ሰዎች ብዛት እስከ 60,000 እንደሚገመት ጠቁመዋል። ከነዚህም ውስጥ 20,000 የሚሆኑት በቆቦ መጠለያ ካምፕ ውስጥ እንደሚገኙ ተናግረዋል። አብዛኞቹ ተፈናቃዮች ከቤተሰብ ተጠግተው ጥቂቶቹ ደግሞ ተከራይተው እንደሚኖሩ የሚያስረዱት ወይዘሮ ገነት ከተፈናቀሉት ውስጥ ከ1,000 የሚልቁት የሚያጠቡ መሆናቸውን አመልክተዋል። ወደ መጠለያ ካምፑ ከመጡ በኋላ የወለዱ እናቶችም ሆኑ የተወለዱት ጨቅላ ህጻናት በአሳሳቢ ሁኔታ ላይ እንደሚገኙም ጠቅሰዋል።
በርከት ያለ ህዝብ ነው ከአላማጣ ከተማ የተፈናቀለው ማለት ነው። በዛ ውስጥ ብዙ ሴቶችና ህጻናት መጫቶች፣ ነፍሰ ጡሮች ብዙዎች ናቸው ያሉብን። በተጨባጭ አሁን ራሱ ከዛ ከተፈናቀል ጀምሮ 10 ያክል ሴቶች ወልደዋል ካምፕ ላይ። እነዚህ እናቶች በጣም የሚያሳዝንን ምኝታ የላቸውም። ሲሚንቶ ላይ ባኮ አንጥፎ ነው የሚተኙት። በዛ ላይ ምግብ የላቸው ህጻናት ልጆች ይዘው ህክምና አገልግሎት የለ። የህክምና አገልግሎት ራሱ ከቆቦ ከተማ ጋር ተነጋግረን ህክምና አገልግሎት እንዲፈቀድ ብለን አልቻለን። የከተማው ምንም አይነት በጀት የለን ምናምን ተብሎ ምንም የህክምና እርዳታ የሚደረግላቸው ልጆች የሉ። በስኳር በሽታ፣ በኤችአይቪ፣ በቲቪ በተለያየ በሽታ የተጠቁ ህጻናት ልጆች አሉና ማለት ነው። መንግስትም ያገዘን ነገር የለም።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ በግንቦት ወር ባወጣው ሪፖርቱ ከአላማጣ ከተማና ዙሪያው ወደ ተለያዩ አካባቢ የተፈናቀሉ ሰዎች 29,000 ገደማ እንደሆነ ጠቅሶ ቁጥራቸው ሊጨምር እንደሚችል አመልክቶ ነበር። ከህክምና አገልግሎት አሰጣጥ ጋር ተያይዞ በቀረበው ቅሬታ ላይ ምላሽ እንዲሰጡን ወደ ቆቦ ከተማ ጤና ጽህፈት ቤት ኃላፊ ሰለሞን ስንታየው ያደረግነው የስልክ ሙከራ አልተሳካም። የሰሜን ወሎ ዞን ጤና መምሪያ ኃላፊ ፈለቁ መኮንንም ለጊዜው ስራ ላይ አለመሆናቸውን ነግረውን እንደተመለሱ ምላሽ እንደሚሰጡን አስታውቀውናል። የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ ታምራት ማለደ በተመሳሳይ የስልክ ጥሪ አድርገንላቸው ስልካቸው አልተነሳልንም። ከአላማጣ ከተማ ተፈናቅላ በቆቦ ከተማ እንደምትገኝ ለአሜሪካ ድምጽ በስልክ የገለጸችልን ሌላዋ የ22 ዓመት ተፈናቃይ መቅደስ ፍቅር በምግብና የህክምና እጥረት ጽንስ እንደተጨናገፈባት ተናግራለች።
ሐኪም ተከርኩኝ ብር ክፈይ ሲሉኝ ብር አልነበረንም። ለምነው አሳከሙኝ። እናቴ አባቴም አሉ ለምነውልኝ፣ ከዛ ታከምኩኝ። አሁን ደግሞ ከወጣልኝ በኋላ ለራሱ በቃ እራብ አለ፣ ችግር አለ። በቃ አሁን ለራሱ የሚጠግን ነገር ምንም ነገር አላገኘሁም። እንጀራ ለራሱ በወጥ አላገኘሁም። አንዳንድ ቀን ጾሜ እውላለሁ፣ አንዳንድ ቀን ደግሞ አንዴ በልቼበት ሙሉ ቀን አለ። በቃ ብዙ አሁን ከወጣልኝ ለራሱ በኋላ ሰውነቴ በቃ ራሴን ችዬ መቆም አቅቶኛል፣ እየተንቀጠቀጠ ነው። ምንም የሚበላ ነገርም የለም። በጣም ችግር አለ። አንድ ሳምንት አካባቢ ይሆነኛል፣ አንድ ሳምንቴ ነው። ያው በዚህ በችግር ያው የመጀመሪያን ልጅ አጥቻለሁኝ። አቅፌ ለመሳምም አልቻልኩም፣ ተጨናግፎብኛል ባለው ችግርና ስቃይ እንግልት።
ከአላማጣ ከተማ ዮሐንስ ቀበሌ ተፈናቅለው ከሰባት ልጆቻቸው ጋር በቆቦ ቴክኒክና ሙያ ኮሌጅ ግቢ ውስጥ እንደሚኖሩ የሚናገሩት አገኙ መብሬ የተባሉ እናት ደግሞ ህይወት እንደከበዳቸው አመልክተዋል።
ያለምንም እርዳታ ቴክኒክና ሙያ የሚባል እዛ ወስደው ታጉረናል። በጣም የሚገርም ልጆች አሉ። የሚያሳዝኑ የቀን ስራ እየሰሩ ሊስትሮ እየጠረጉ የማንም በረንዳ እያዩ የሚበላውን እያዩ በጣም ነው የሚያስለቅስና መፈጠር ግን ያስጠላል። በጣም ከባድ ነው። ልንገር ልጆች ጋር ከማሳልፍ ቤተክርስቲያን ሂጄን የማሳልፈው ልንገር ምን ያህል እንዳልኖር ካሁን በኋላ ብቻ ግን ለልጆቼ በተወለዱባት ሀገር እንዲኖሩ የሚል ተስፋለኝ። መድኃኔዓለም ለዚህ አደረሰኝ።
በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ዳይሬክተር እንጉዳይ መስቀሌ በአካባቢው ባለው የጸጥታ ችግር ምክንያት ተፈናቃዮቹ የሚገኙበትን ተጨባጭ እውነታ የሚያጠና ቡድን ለመላክ አለመቻሉን ገልጸዋል። ይሁን እንጂ በተፈናቃይ እናቶችና ህጻናት ላይ የምግብ የመጠለያና የሕክምና አገልግሎት እጥረት አሳሳቢ መሆኑን ሳይጠቅሱ አላለፉም።
በጸጥታ ምክንያት ወደ አካባቢው በፍጹም ቡድን ማንቀሳቀስ አልቻልንም። በአካባቢው ላይ ቡድን ልከን ቦታው ድረስ ተገኝተን ቢሆን ሻለ ዲቴል የሆነ መረጃ መስጠት ይቻል ነበር።
ተቋማችሁ በሴቶች ላይ መፈናቀሉ ያስከተለውን ችግር በአጠቃላይ እንዴት ይገልጸዋል?
በቂ መጠለያ አይኖርም፣ በቂ ምግብ አገኙ፣ በተለይ ደግሞ በቂ የጤና ክትትልም ስለማይደረግ እና ደግሞ በቂ የጤና አቅርቦት ስለሌለ ለተለያዩ የጤና ተግዳሮቶች ይጋለጣሉ።
ኦቻ በቀደመው ሪፖርቱ ምንም አይነት ሰብአዊ ድጋፍ የሚያደርጉ ግብረሰናይ ድርጅቶች አለመኖራቸውን ገልጾ ተፈናቃዮቹ የአካባቢው ማህበረሰብ በሚያደርግላቸው የተቆራረጠ ድጋፍ ህይወታቸውን እያቆዩ መሆናቸውን አብራርቷል። አጣዳፊ የህይወት አድን ድጋፍ ያስፈልጋቸዋል ሲልም ማሳሰቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ከዚሁ የሴቶችና የቤተሰብ ዝግጅት ሳንወጣ ወደ ኡጋንዳ እናመራለን። በኡጋንዳ ጡት የሚያጠቡ ሴቶች ማህበረሰብ ቡድን አዲስ የተወለዱ ጨቅላ ህጻናትን መመገብ ብቻ ሳይሆን ህይወታቸውን እንዲቀጥል ለማድረግ የሚታገሉ እናቶችንም እየረዳ ነው። ሀሊማ አቱማኒና ሙካሳ ፍራንሲስ ከኡጋንዳው መዲና ካምፓላ ተከታዩን ዘገባ ልከዋል። እንደሚከተለው ይቀርባል።
ባለፈው መጋቢት ወር የነፍሰ ጡሯ ማባዚ ሬስቲ ዶክተሮች ሬስቲንን ያዋለዷት አንድ ወር ቀደም ብሎ በ36 ሳምንቷ ወደ ድንገተኛ ቀዶ ህክምና ክፍል ካስገቧት በኋላ ነው። ያንንም ተከትሎ ሬስቲ የልብ ድካም ስላጋጠማት የህይወት ማሰንበቻ ድጋፍ ተደርጎላታል። በማገገሚያዋ ወቅት ግን ልጇን ጡት ማጥባት ባለመቻሏ ሆስፒታሉ ለጡት ወተት መተኪያ የዱቄት ወተት ወይም ፎርሙላ አቅርቦላታል።
He was given powdered milk, but unfortunately, he faced.
የዱቄት ወተት ነበር የተሰጠው። እንዳለመታደል ሆኖ ግን ያለ ጊዜያቸው በተወለዱ ጨቅላ ህጻናት ዘንድ ለተለመደው ከባድ የአንጀት በሽታ ስለተጋለጠ ሰውነቱ ወተቱን በውስጡ በደንብ ማዋሃድ ተሳነው።
ሬስቲ ችግሯን በኡጋንዳ ለሚገኘው የጡት ወተት ማህበረሰብ በማሳወቋ ህጻኑ ከለጋሽ የጡት ወተት ማግኘት ጀመረ። ራቸል አኩጉዚ ቡዌ የኡጋንዳ የጡት ወተት ማህበረሰብ ኃላፊ ነች። ድርጅቱ እንደ አውሮፓ አቆጣጠር በ2021 በቅርብ የተወለደ ልጇ ከዚህ ዓለም በሞት በተለየባት እናት እንደተጀመረ ትናገራለች።
Recently born child passed away.
Because she had a supply, she asked the doctors, "Where do I put the milk?"
በሰውነቷ በቂ የወተት አቅርቦት ስለነበራት ወተቱን ምን ላድርገው ስትል ዶክተሮቹን ጠየቀቻቸው። እኛ ልናደርግልሽ የምንችለው ነገር የሚያደርቅ መድኃኒት መስጠት ብቻ ነው አሏት። እሷ ግን መልሳ አያችሁ እኔ አስፈልጎኝ ነበር። ይህ ማለት ደግሞ የጡት ወተት የሚያስፈልጋት ሌላ እናት ወይም ህፃን የግድ ትኖራለች ማለት ነው አለቻቸው።
የጡት ወተት የሚገኘው ከዜሮ እስከ ስድስት ወር እድሜ የሚደርሱ ህጻናት ካላቸው እናቶች ነው። ለጋሽ መሆን ቀላል አይደለም። አኩ ጊዝዌ የሚለግሱ እናቶች መድኃኒት መውሰድ ስለማይችሉ የደም ምርመራ ማድረግ ይኖርባቸዋል ይላሉ።
በምናደርገው የደም ምርመራ ኤች አይቪን እንመረምራለን። የጉበት በሽታ መኖሩን፣ የአባላዘር በሽታ መኖሩን እንፈትሻለን። እንደ ኩፍኝ፣ ጨጓራ የመሳሰሉና ተላላፊ በሽታዎችን የሚያስከትሉ ቫይረሶችን እናያለን። እነዚህ ሁሉ ወተት መለገስ ከመጀመራችን በፊት የሚጣሩ ናቸው።
ሳዲያ ሁሴን ሙላንጓ የሁለት ልጆች እናት ስትሆን ሰውነቷ ልጆቿ ከሚያስፈልጓቸው በላይ ወተት ያወጣል። ስለ ጡት ወተት ማህበረሰብ ያወቀችበትና ቁርጠኛ ለጋሽ መሆኗን የተናገረችው በዚህ መንገድ ነው።
የሆነ ቦታ ህይወት እያዳንኩ ወይም የተሻለ ጤንነት ወይም የተሻለ ኑሮ ለሌላ ልጅ እንደምሰጥ በማሰብ እርካታ አገኛለሁ። እኔ እንደዚህ ነኝ። በእውነቱ ከዚህ የበለጠ ምን አይነት በጎ ስጦታ አለ?
የጡት ወተት ማህበረሰብ ቡድን ባለፉት 3 አመታት ከ500 በላይ ህጻናትን በመርዳት ወደ 150 ከሚጠጉ ለጋሾች 800 ሊትር ወተት ማቅረቡን ተናግረዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን የዲሞክራሲ በተግባር ዝግጅታችን ይቀጥላል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መርጠዋቸዋል። የአሜሪካ ድምጽም ነዋሪነታቸው በዋሽንግተን ዙሪያ የሆነ የዲሞክራትና የሪፐብሊካን ደጋፊዎችን በዚህ ጉዳይ አነጋግሯል። የተመዘገቡ ዲሞክራት የሆኑ የህግ ባለሙያው አቶ ዳንኤል ውብሸት ቲም ዋልዝ በምርጫው ወሳኝ ድምጽ ካላቸው ሚድዌስት አካባቢ የመጡ በመሆናቸው ዲሞክራቶች የነዚህ አካባቢ ድምጽ እንዲያገኙ እድልን የሚፈጥ ነው ብለዋል። በአንጻሩ የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ሲዩም በበኩላቸው እነዚህ አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉ። አስማማው አየነው ለዲሞክራሲ በተግባር በዚህ ጉዳይ ተከታዩን አዘጋጅቷል።
የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መርጠዋቸዋል። ሃሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት መልእክትም ቲም ለሚኒሶታ ቤተሰቦች በመስራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለዋል። ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዚዳንት ጽሕፈት ቤት ይህንን በመር ላይ የተመሠረተ አመራር ይዘው እንደሚመጡ አውቃለሁ ሲሉም ተናግረዋል። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው ዋሽንግተን ዙሪያ የሚኖሩትና የተመዘገቡ ዲሞክራት መሆናቸው የሚናገሩት የሕግ ባለሙያው አቶ ዳንኤል ውብሸት የፔንስልቫኒያ፣ ኪንቴኪን፣ ሰሜን ካሮላይና ሀገረ ገዢዎችና የአሪዞና ሴናተርም ከቲም ዋልዝ ጋር አብሮ በእጩ ምክትል ፕሬዚዳንትነት ምርጫው ውስጥ ሲታዩ እንደነበረ ይገልጻሉ። ይሁንና በመጨረሻ ካማላ ሃሪስ ቲም ዋልዝን መምረጣቸው በምርጫው ወሳኝ ድምፅ ካላቸው ሚድዌስት ከሚባሉት የአሜሪካ አካባቢ የመጡ በመሆናቸው ዲሞክራቶች የእነዚህ አካባቢ ድምፅ ለማግኘት በማሰብ ሊሆን እንደሚችልም ይናገራሉ።
ቲም ዋልዝ የመጣው በእንግሊዝኛ ሚድዌስተን ወይም የመካከለኛው አገሮች ከሚባሉት መካከል ሚኒሶታ፣ ሚሽገን፣ ዊስኮንስን እነዚህ ቦታዎች ለምርጫው በጣም ወሳኝነት ያላቸው ምናልባትም በጥቂት ድምፆች የሚበላለጡበት ነው። ብዙ ጊዜ በ2020 ምርጫ በ2016 ምርጫ የተመለከት ነው እና የነዛን ግዛቶች አካባቢ ምክትል ፕሬዚዳንት ማምጣት ምናልባት እዛ አካባቢ ላሉ ለነጻ ወይም ደግሞ የሪፐብሊካንም ወይም የዴሞክራቲክ ፓርቲ አባሎች ላልሆኑ ሰዎች፣ ሴቶች ለመሳሰሉት በጣም አስፈላጊ የሆነ ድምፅ ለማግኘት እና የዴሞክራቲክ ፓርቲ ቤዙን ወይም ደግሞ መሰረቱን ለማስፋት እንዲሁም ከተቻለ ደግሞ ለገጠርና ሌሎችም አካባቢ ይሄ ሰውዬ ቲም ዋልዝ አፒል እንዲያደርግ ወይም ደግሞ እንዲስማማ ወይም ተመራጭነት እንዲኖረው ለማድረግ ይሆናል በሚል የመጣ ይመስለኛል። እና እኔ ደግፌዋለሁ። ምናልባት አንደኛ ነው ሁለተኛ ይሆናል ብዬ አልገመትኩም ነበር። በዛ ምክንያት ትንሽ አዲስ ፊሊንግ ነው፣ አዲስ ሰርፕራይዝ ነው የሚሆን ነው። ግን ቢሆንም ከሚጠበቁት ከአራት አምስቱ መካከል አንድ ሰው ነበር እና በጣም ደስ የሚል ልምድ ያለው ሰው ነው። ሚኒሶታ ትልቅ ብዙ በጣም ቀይጥና ዳይቨርስ የሆነ ግዛት ነው። እዛ ገቨርነር ከመሆን በፊት በፌዴራሉ የታችኛው ምክር ቤት ተወካይ ሆኖ ሰርቷል።
በዚህ ሀሳብ የማይስማሙት በዋሽንግተን አካባቢ የሚኖሩት ሌላው ያነጋገርናቸው የሪፐብሊካን ፓርቲ ደጋፊ እንደሆነ የሚናገሩት አቶ ላባን ስዩም ቲም ዋልዝ የመጡባቸው አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉ።
ሚኒሶታ ሪፐብሊካን ሞርደን ከ20 ዓመት በፊት ወይ 30 ዓመት በፊት ነው የሪፐብሊካን ያሸነፈ ማለት ነው። እና ይህ በካልኩሌሽን ሄድክ ማለት ነው ምንም ተጨማሪ ወይ ተደማሪ የተደመረ ነገር የሚያመጣላት ነገር የለም። ስለዚህ አሁን ጋቨርነሩ ቲም ዋልዝ በሬኮርዱ በጣም ሊበራል ነው። በ2020 ሚኒያፖሊስ የብላክ ላይቭስ ማተር ሲያቃጥሉ እሺ ብሎ ናሽናል ጋርድም ሳይልክ ከተማውን እንዲቃጠል የተባበረ አስተዳዳሪ የክልሉ ወይ ደግሞ የስቴቱ አስተዳዳሪ ነው። ስለዚህ ምንም ማንም ለዚህ ነው በብዛቱ በዚህ በዋሽንግተን ዲሲ አሁን ወይ ደግሞ በሁሉም ሀገር ሊገባው አልቻለም ሩጫው ማለት ነው። ምን ከዚህ ምን ትበለጣለ የሚል አስተሳሰብ በጣም ከባድ ይሆናል ማለት ነው። እና አይ ቲንክ በሪፐብሊካን ሳይድ ካየኸው በጣም በጣም ጥሩ ምርጫ ነው። የባሰ የድል እድሎች የባሰ የበዙ ይመጣሉ ማለት ነው።
ምክትል ፕሬዚዳንት ሃሪስ ቲም ዋልዝ መምረጣቸውን ትላንት ማክሰኞ ይፋ ያደረጉት በፔንስልቫኒያ ግዛት ፊላዴልፊያ ከተማ የዲሞክራቲክ ፓርቲ ዕጩ ተፎካካሪዎች የምርጫ ዘመቻ አስቀድመው ነው። ምሽት ላይ በተካሄደው የምርጫ ዘመቻ ላይም ካማላ ሃሪስና ቲም ዋልዝ በጋራ ተሳትፈዋል። አቶ ዳንኤል እንደሚሉት የቲም ዋልዝ በእጩ ፕሬዚዳንትነት መምጣት ፓርቲውን ለማጠናከር ያግዛል።
ትልቁ እንግዲህ የነበረው ተግዳሮት ፕሬዚዳንት ጆ ባይደን ላይ የነበረ በተለያየ የአቅም ሁኔታ፣ የእድሜ ሁኔታን የተመሳሰለ ምናልባትም ዴሞክራቶችንም ሌሎችንም መራጮችን ጥርጣሬ ውስጥ ሊከተት የነበረ ድባብ ነበር። ያ ነገር በካማላ ሃሪስ መምረጥ እንዲሁም አሁን ደግሞ እንደዚህ አይነት ሰፋ ያለ የሚድዌስተርን ወይም እነዚህን ግዛቶችን ለመወከል የሚችል ወይም የእነሱን አስተሳሰቦች ሊያንጸባርቅ የሚችል ሰው መጨመሩ ያ የመራጩ ዴሞክራቶች አለም ዴሞክራቶችም ኢንዲፐንደንቶችም እንዲሁም ደግሞ የትራምፕን ፖሊሲ የማይደግፉ ደግሞ ብዙ ሪፐብሊካኖችም አሉ አማራጭ እንዲኖራቸው የሚያደርግ እርምጃ ይመስለኛል።
ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል። አቶ ላቫን ስዩም በእጩ ምክትል ፕሬዚዳንትነት መረጣ ከዲሞክራቶች ይልቅ ሪፐብሊካን የተሻለ መራጮችን ለማሳመን የሚያስችል ሰው ይዘው ቀርበዋል ብለው ያምናሉ።
ሪፐብሊካኑ ቲኬቱ በትራምፕ ቢሊዮነር ነው። ይሄ ደግሞ ሴልፍ ሜድ ኢንተርፕርነር ከዛ በኋላ ደግሞ ሴኔተር ሆነ ማለት ነው። ባክግራውንድ ደግሞ ከበድ ያለ ባክግራውንድ የመጣ እናቱ ድራግ አዲክት የነበረች ከዚህ ሁኔታ ነው የመጣው ያለው ማለት ነው። ከዛ በኋላ ደግሞ ያገባው ደግሞ ህንድ ባለቤቱ ማልታይ ሬሻል ቤተሰብ ያለው ሌላ ደግሞ ወታደር ነበረ ሄዶ ደግሞ የል ዩኒቨርሲቲ ተማረ። ስለዚህ ከድህነት ወጥቶ ወደ ኤሊት ዩኒቨርሲቲ ገባ ማለት ነው። ይሄ የአሜሪካን ታሪክ ማለት ነው። ይሄ ያለህ ነው በጥፍርህ ነው የምትኖረው የሚሉት ይሄ ነው ማለት ነው። ማለት ይሄ አሁን ይደግፏል። ይሄ ግን ካማላ ሃሪስ ግን ይሄ ምንም አፒል አይረጋላትም፣ ምንም ተጨማሪ ነገር አይጨምርላትም ማለት ነው።
ብዙ ጊዜ የአሜሪካ ምርጫ የሚጋጋለው ክረምቱ ካለፈ በኋላ መሆኑን የሚናገሩት አቶ ላቫን ስዩም ዘንድሮ ግን ከሌላው ጊዜ በተለየ ክረምቱን በርካታ ሁነቶች የተካሄዱበት መሆኑን ያወሳሉ።
ይሄ አመት ትንሽ ለየት ያለ አመት ነው። አሁን ትራዲሽናሊ ማለት በፊት አይን ከሄድክ የአሜሪካ ምርጫ ከመስከረም ነው የሚጀምረው። መስከረም ለምንድን ነው? ከሌበር ዴይ በኋላ ሰራተኛ ወደ ስራው ይመለሳል፣ ልጆች ወደ ትምህርት ቤት ይመለሳሉ፣ ሁሉም ነገር ወደ የነበረ ይመለሳል። ከዛ በኋላ ነው ሰው ሞር የባሰ አቴንሽን እየሰጠ የሚመጣ ማለት ነው። የዛሬ አመት ግን ኦሬዲ ረጅም ነው። ለምን ከረምቱም አንዩዥዋል የሆነ አክቲቪቲ በዛበት ማለት ነው። አየኸው፣ ከረምቱ ቶሎ ብሎ ነው ፕራይመሪው ያለቀው። አሳሲኔሽን አቴምፕት ነበረ። ሌላ ደግሞ ተጨማሪ ደግሞ ያ ድራማ ሳያልቅ ደግሞ ሌላ ደግሞ ፊልም ገባበት ማለት ነው። ይሄ ፕሬዚደንት ባይደን ደግሞ አይ እኔ አልፈልግም ብሎ ራሳቸው አገለሉ ማለት ነው። ስለዚህ የዘንድሮ አመት ትንሽ ለየት ሊል ይችላል ማለት ነው።
ከሳምንት በኋላ ቺካጎ ውስጥ የዲሞክራት ፓርቲ ብሔራዊ ጉባኤ ይካሄዳል። ዳንኤል ጉባኤው ፓርቲው በሙሉ አቅሙ ወደ ምርጫው የሚገባበትን እድል እንደሚፈጥርለት ይናገራሉ።
ዋነኛው ነገር የበለጠ ዲሞክራቲክ ፓርቲን አንድ ላይ የሚያሰባስበው ሺካጎ ውስጥ ከኦገስት 19 እስከ 22 የዲሞክራቲክ ፓርቲ ኮንቬንሽን አለ ወይም ዋና ስብሰባ አለ። እዛ ላይ እንግዲህ ፓርቲው የሚያወጣውን የሚቀጥሉ አራት ዓመት የመመረጫውን ፕላትፎርሙን ከዛ ደግሞ ካማላ ሃሪስ እና የቲም ዋልትስን ተመራጭነት ደግሞ በኦፊሻል ካጸደቀው በኋላ በቃ የምርጫ ዘመኑ እውነተኛ እንዲጀመር ነው። እዚህ ሀገር እውነት ከሆነ ሳመሩ ካለፈ በኋላ የበጋው ዘመን ካለፈ በኋላ ከመስከረም እስከ ህዳር ባለው ጊዜ ነው ብዙ ምርጫዎች የሚካሄዱት እና ወደዛ ዘመን ወይም ወደዛ አካባቢ በጣም ጠንካራ በሆነ መንገድ ዲሞክራቶች እንዲገቡ ያደርጋቸዋል የሚል ግምት አለኝ።
በትላንትናው ዕለት ፊላደልፊያ ከእጩ ምክትል ፕሬዚዳንታቸው ቲም ዋልዝ ጋር የምርጫ ቅስቀሳዎችን ያደረጉት ካማላ ሃሪስ በቀጣይ ቀናት ደግሞ በፕሬዚዳንታዊ ምርጫው ማን እንደሚያሸንፍ የሚወስን ቁልፍ ሚና ባላቸው ዊስኮንሰን፣ ሚሽጋን፣ አሪዞና እና ሰሜን ካሮላይና የምርጫ ዘመቻቸውን ያካሂዳሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተመልካቾቻችን ስትከታተሉት የቆያችሁት ከአሜሪካ ከዋሽንግተን ዲሲ አሜሪካ ድምጽ በቀጥታ ሲተላለፍላችሁ የነበረውን የረቡዕ ምሽት ናሐሴ 1 2016 ዓመተ ምህረት ዝግጅታችንን ነበረ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ከስቱዲዮ ፕሮግራሙን በማቀናበር አብራን ያመሸችው ብራን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ከመሳተፍ አብረው የተሳተፉትን የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ሰላም ጤና ይስጥልን።